እንደምናመሻችሁ የጋቢና ቪ አድማጮች የዕለተ ሰኞ የካቲት 21 2014 ዓ.ም ምረት ምሽት ዝግጅታችንን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀመርን። ዛሬም እንደተለመደው ለወጣቶች ያስተምራሉ ያዝናናሉ ያላቸውን መሰናዶዎች አጠናቅረናል። ከነዚህ መካከል ጥቂቶቹን እናስተማማችሁ።
ዛሬ ላይ ብዙ ሰዎች ፍራይ ሰራሉ፣ ብዙ ሰዎች እንቀሳቀሳሉ። ግን አብዛኞቹ ኢንተርፕረነር ሆነው አይደለም እንቀሳቀሱት። አብዛኞቹ እንቅስቃሴያቸውን አይተ ከሆነ ገንዘብ ስላላቸው ደሞ የሆነ ወቀስ ስላላቸው ብቻ ነው የሚሰሩት።
የሰማችሁት ወጣት ዮሴፍ ብርሃን ይባላል። ስራ ፈጣሪና የአቡንቱ የንግድ ስራ ድርጅት መስራች ነው። በወጣትነት እድሜ ተግባራዊ መሆን እንዴት ለስኬታማነት እንደሚያበቃ ከልምዱ ያካፍለናል።
እንሳሌ ያን የሆነ ተቋም ላይ ይሄ እንደዚህ ወደ ጦረኝነት የሚመስል ወይም ደግሞ ግጭት የሚያባብስ የሚመስል አይነት አውል አንዱን የሚያጥላላ የሚያጀግን አይነት ነገር እንዲሰራ የተጠየቅነው ምን ነበር? እንደ አይነት ነገር እዚህ ቦታ ላይ አንሰራም።
አሁን ደግሞ የሰማችሁት አበበ አይምሮ ይባላል። የስነ ጥበብ ባለሙያ ነው። በባህር ዳር ከተማ ታሪክን ለመዘከር ስለሚሰራቸው ስራዎች ሊያጋራን የምሽቱን እንግዳ አድርገን ጋብዘናል። አብራችሁን ካመሻችሁ ሳምንታዊ የስፖርት መሰናዶና ሌሎች የዓለም ወሬዎችንም እናሰማችኋለን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየ ነኝ። በቅንብሩ ንጉሱ ታምሬ አብሮኛል። አሁን በቅድሚያ ለሀገር ውስጥና ለውጭ ዜናዎች ሀብታሙ ስዩም።
አመሰግናለሁ ስመኝሽ። ሩሲያ ዩክሬንን መውረሯን ተከትሎ የተባበሩት መንግስታት ድርጅት ድንገተኛ ጠቅላላ ጉባኤ በጠራበት ወዜማ በሀገሪቱ ላይ ዲፕሎማሲያዊና ኢኮኖሚያዊ ማዕቀቦች እየተነባበሩ ይገኛሉ። በዛሬው ዕለት ከተጣሉ አዳዲስ ማዕቀቦች መካከል የእንግሊዝ ድርጅቶች ከሩሲያ ማዕከላዊ ባንክና የፋይናንስ ሚኒስቴር የሀብት ምንጭ ጋርም ማናቸውንም የንግድ ግንኙነቶች እንዳያደርጉ የሚከለክለው ይገኝበታል። ሲንጋፖር በተመሳሳይ የባንክ እንቅስቃሴዎችና የውጭ ንግድ ገደቦችን ጥላለች። ይህን ተከትሎ የሩሲያው መገበያያ ገንዘብ ሩብል ዋጋ በእጅጉ አሽቆልቁሏል። ማዕከላዊ ባንኳ ተጨማሪ ማዕቀቦችም ተጥለውበታል። ይህ በእንዲህ እንዳለ ወረራው አምስተኛ ቀኑን የያዘ ሲሆን የዩክሬን ጦር ኃይል የሩሲያ እንቅስቃሴ ማዘግየት እንደቻለ እየተነገረ ነው። የእንግሊዝ ጦር ሚኒስቴር የሩሲያ ወታደሮች ከዩክሬን ዋና ከተማ ኪቭ 30 ኪሎ ሜትሮች ላይ እንደሚገኙ በዛሬው ዕለት ይፋ አድርገዋል። የሎጂስቲክ እጥረትና የዩክሬናውያን እየጠነከረ መከላከል የሩሲያን ጦር እያናወጡ እንደሆነ ሚኒስቴሩ አክሏል። የአውሮፓ ህብረት ለዩክሬን ጄቶች ሊልክ እንደሆነ ሲያስታውቅ፣ አውስትራሊያ ደግሞ ምንነቱ ያልታወቀ ገዳይ የጦር መሳሪያ እንደምትልክ በዛሬው ዕለት አስታውቃለች። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን አዳዲስ ለውጦችና መወሰድ ስለሚገባቸው ተጨማሪ የተቀናጁ ምላሾች ለመምከር አጋሮቻቸውን በዛሬው ዕለት በስልክ ያነጋግራሉ ተብሎ ይጠበቃል። የዚምባብዌ ፖሊስ ቅዳሜ ዕለት የሀገሪቱ ዋና ተቃዋሚ ቡድን የጠራውን ሰላማዊ ሰልፍ ለመበተን ውሾችና አስለቃሽ ጭስ መጠቀሙ ተዘገበ። ይህ በሆነበት ቀን የሀገሪቱ ፕሬዚደንት ኢመርሰን ምንጋጓ ጥቂት ኪሎ ሜትሮችን ፈንጠር ብለው አንዳች እክል ያልገጠመው ንግግር ለደጋፊዎቻቸው አስተላልፈዋል። ከዋና ከተማዋ በስተደቡብ ምዕራብ 300 ኪሎ ሜትሮች ላይ በምትገኘው ጎክዌይ ፖሊስ ኔልሰን ቻሚሳ የተባሉትን ተቃዋሚ ፖለቲከኛ የሚጠብቁ በሺዎች የሚቆጠሩ የዚምባብዌ ዜጎች ቅንጅት የተባለው ፓርቲ ደጋፊዎች ላይ እርምጃውን እንደወሰደ ታውቋል። ፖሊስ ሰልፈኞችን ለመበተን የተንቀሳቀሰው ከመቶ በላይ ሰዎች ስብሰባ እንዳያደርጉ የሚከለክለውን የኮቪድ-19 ደንብ ጥሰዋል በሚል እንደሆነም ተጠቁሟል። ከሰልፈኞቹ መካከል የሆኑት የፓርቲው ቃል አቀባይ ፋዲዝ ማሂሪ በተቃራኒው ፕሬዚደንት ኢመርሰን ምንጋጓ የጠሩት ህዝባዊ ስብሰባ ካላንዳች የፖሊስ ጣልቃ ገብነት መከናወኑን በመጥቀስ የኮቪድ ደንቦች የዲሞክራሲን ምህዳር እያጠበቡ መሆኑን ተናግረዋል። ፕሬዚደንት ምንጋጓንም ወቅሰዋል። የአገሪቱ የፖሊስ የበላይ የሆነው የውስጥ ጉዳይ ሚኒስቴር ሚኒስትር ካዝምቤ ምላሽ ከመስጠት ተቆጥበዋል። ዩቲዩብ የተሰኘው ማህበራዊ መገናኛ አውታር የሩሲያ መንግስት ልሳን የሆነው ራሽያ ቱደይ የዜና ተቋምና ሌሎች ቻናሎች ከዩቲዩብ ገጻቸው የሚያገኙትን ገቢ አግደዋል። ይህ እርምጃ ሩሲያ ዩክሬንን መውረሯን ተከትሎ ፌስቡክ የተባለው አውታርም ከወሰዳቸው እርምጃዎች ጋር የሚመሳሰል ነው። ከዚህ በተጨማሪ አውታሮቹ ከዩቲዩብ ጥቆማ ላይ አልፎ አልፎ ብቻ ብቅ እንዲሉ እንደሚደረግ፣ በዩክሬን መንግስት ጥያቄ መሰረት በሀገሪቱ ውስጥ እንዳይታዩ ውሳኔ እንደተላለፈም አስታውቋል። የዩክሬን ዲጂታል ሚኒስትር ማይካይሎ ፌዝሮቭ ቅዳሜ ዕለት በትዊተር ገጻቸው ላይ የሩሲያ ፕሮፓጋንዳ ጣቢያዎች ያሏቸው ራሽያ 24፣ ታስ፣ ሪያ ኖቫስቲ የዜና አውታሮች እንዲታገዱ ዩቲዩብን መጠየቃቸውን አስታውቀዋል። ራሽያ ቱደይ በጉዳዩ ላይ ምላሽ ከመስጠት ተቆጥበዋል። ሩሲያ ከአውሮፓውያኑ 2018 ታህሳስ ወር በፊት ባሉት ሁለት ዓመታት ብቻ ከ26 የዩቲዩብ ጣቢያዎች ከ7 እስከ 32 ሚሊዮን የአሜሪካ ዶላር እንዳገኘች ኦሜላስ የተባለው የዲጂታል አጥኚ ድርጅት ለሮይተርስ ተናግረዋል። በስተመጨረሻም ፕሬዚደንት ባይደን በነገው ዕለት በኮንግረስ ፊት ለህዝባቸው ንግግር በሚያደርጉበት ወቅት የፊት ጭንብል ማጥለቅ በፍላጎት ላይ የተመሰረተ ብቻ እንደሚሆን ተናግረዋል። የፌዴራል ደንብ አውጪዎች ደንቦችን ባለፈው ሳምንት ማቅለላቸውን ተከትሎ ባይደን ንግግር በሚያደርጉበት ምክር ቤት ውስጥ የሚገኙ ተወካዮች መሸፈኛ የማድረግ ግዴታቸው ተነስተዋል። የዩናይትድ ስቴትስ መናገሻ ከተማ ዋሽንግተን ዲሲ በአሁኑ ጊዜ በጣም ዝቅተኛ የበሽታ አደጋ ስጋት እንዳለባት የበሽታ መቆጣጠርና መከላከል ማዕከል አዲስ የቁጥር መግለጫ ያሳያል።
ሀብታሙን ለዜናው አመሰግናለሁ። አድማጭ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራማችን በ25 ሜትር ባንድ 12040 ኪሎ ሄርዝ፣ በ19 ሜትር ባንድ 15580 ኪሎ ሄርዝ ላይ ይተላለፋል። በተጨማሪም ፕሮግራማችንን በዌብሳይታችንና በፌስቡክ ማህበራዊ ትስስር ገጻችን በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው ዝግጅታችን እናልፋለን። ዮሴፍ ብርሃኑ የሶስት መጽሐፍ ደራሲ፣ ስራ ፈጣሪና የአቡንቱ ንግድ ስራ ድርጅት መስራች እንዲሁም ስራ አስኪያጅ ሲሆን ከልምዱ በመነሳት ወጣቶች እሱ አታካች እያለ የሚጠራቸው ምክንያቶች በማሸነፍ ወደ ተግባር እንዲገቡ ይመክራል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ወጣቶች ስራ ፈጣሪ መሆን በሚችሉባቸው መንገዶች ዙሪያ ከዮሴፍ ጋር ያደረገው ቆይታ እንደሚከተለው ይቀርባል።
ዮሴፍ ለብርሰቡ ባንስተኛ ዋጋ እና ቀርባልን ያለውን የፈሳሽ ሳሙና አምራች ሲሆን ጎን ለጎን ልብስ ማጠቢያ ቤት እንዳለውም ነግሮኛል። አንስተኛ የካፌ ስራም ይሞክራል ብሎኛል። እስከ ሁለተኛ ዲግሪ ደረጃ ያለውን ትምህርት መከታተሉን ገልጦ አንድ ማህበራዊ ጉዳዮች ላይ ያተኮረ የግጥም መድብልና ሁለት በንግድ ስራ ላይ ትኩረታቸውን ያደረጉ መጽሐፍት ማሳተሙን ይናገራል። ኢንተርፕረነር ማለት ይችላልው ስለ ወጣት ዮሴፍ የሚከተለውን ተናግሯል።
ማንኛውም ሰው ከመሬት ተነስቶ ኢንተርፕረነር ሊል አይችልም። ኢንተርፕረነር የሚለው ነገር በጣም እጅግ ከባድ የሆነ ጥቂት ሰዎች ብቻ ሆነው የታየበት ዓለም ላይ ያለ ነው። ዛሬ ላይ ብዙ ሰዎች ስራ ይሰራሉ፣ ብዙ ሰዎች ይንቀሳቀሳሉ። ግን አብዛኞቹ ኢንተርፕረነር ሆነው አይደለም ይንቀሳቀሱት። አብዛኞቹ እንቅስቃሴያቸውን አይተህ ከሆነ ገንዘብ ስላላቸው ወይም ደግሞ የሆነ እውቀት ስላላቸው ብቻ ነው የሚሰሩት። ኢንተርፕረነርሺፕ ከዛ ያለፈ ነገር ነው። አንድ ሰው እውቀት ስላለው ኢንተርፕረነር ነው ሊባል አይችልም። አንድ ሰው ገንዘብ ስላለው ኢንተርፕረነር ነው ሊባል አይችልም። ኢንተርፕረነር የሚባል ሰው ምን አይነት ሰው ነው ብለህ ብትጠይቀኝ ለማህበረሰቡ የሚኖር ከዛም ባለፈ ደግሞ ማህበረሰቡን ጠቅሞ ራሱን የሚጠቅም የመንግስት ድጋፍ የሆነ የሀገር ድጋፍ የሆነ ሰው ነው። አሁን ባለው ሁኔታ ወደዛ እየተጠጋው ነው ብዬ አስባለሁ። አሁን ላይ ግን ኢንተርፕረነር ነኝ ብዬ በድፍረት መናገር አልችልም።
ከሐሳብ ውጪ የተነሳውት ከባዶ ነው ይላል።
ጥቂት ነገር ነው መነሻዬ የነበረው። ጥቂት ከራሴ ያጠራቀምኩትና ከሆኑ ሰዎች የሆነ ያክል ብር ወስጄ ተበድሬ ወደ ስራ የገባሁበት ነው። አራት ነገሮች ቢዝነስ ሲጀመር ያስፈልጋል ብያለሁ። አንደኛው የሰው ኃይል ያስፈልጋል፣ ሁለተኛው እውቀት ያስፈልጋል፣ ሶስተኛ ቤት ያስፈልጋል፣ አራተኛ ደግሞ ገንዘብ ያስፈልጋል ብያለሁ። እነዚህ መሰረታዊ ነገሮች ካልተሟሉልህ ቢዝነስ ወደ ስራ ይገባል ተብሎ አይታሰብም። ችግር የለውም፣ አራቱም ባይገኝ ማድረግ ይቻላል። እኔ ማድረግ አይቻልም አይደለም። ኢንተርፕረነር ደግሞ አንዱ ትልቁ ጉልበት ምንድነው ያለቻውን ነገር ተጠቅሞ ወደ ስራ ቀይሮ ወደ ተግባር ቀይሮ ውጤትን ማምጣት ነው ያለበት። ከዛ አንፃር አለማችን ላይ አሁንም አሉ፣ ሀገራችን ላይም ትልቅ ውጤት ደረሱ ሰዎች አሉ።
እሱ አታካች ያላቸውን ሐሳቦችን በመተው ወጣቶች ወደ ተግባር እንዲገቡ መክሯቸዋል።
በተለይ ወጣቶች አሁን ላይ እየተቸገሩበት ያለው ነገር ምንድነው? አብዛኞቻችን ሐሳብ አለን፣ ጊዜ ሞልቶናል፣ ኢነርጂ አለን፣ ግን ገንዘብ የለንም ነው አብዛኞቹ አሁን ላይ ያለው ጥያቄ። የጥቂቶቹ ነው ከገንዘብ ውጪ ያለ ችግር ያለባቸው። ቤት ውስጥ እናት አባቶቻችን የሚሰጡን ምግብ ሊኖር ይችላል፣ ልብስ ሊኖር ይችላል፣ መጠለያ አግኝተን ሊሆን ይችላል። እነዚህ ልክ ነው አላጣንም፣ ግን ነገስ ነው ጉዳዩ። ዛሬ አይደለም ነገ ምንድነው ነገ ወጣቶች የት ነው ራሳቸውን ማግኘት የሚፈልጉት ነው ጥያቄው። ስለዚህ አንድ ሰው ነገ የት ቦታ ራሱን ማግኘት የሚፈልግ ከሆነ እዛ ቦታ ለመድረስ አሁን መጀመር አለበት፣ አሁን ዋጋ መክፈል አለበት።
ዮሴፍ የእውቀት ወይም የግንዛቤ ማነስ ወጣቶች ስራ ፈጣሪ ወይም ኢንተርፕረነር እንዳይሆኑ ያደርጋቸዋል ብሎ እንደሚያምንም ተናግሯል። እሱም ወሰድኳቸው የሚላቸው የኢንተርፕረነርሺፕ ስልጠናዎች እንደተቀማቸው ገልጿል።
ትሬኒንግ ወስጃለሁ በተለያዩ ቦታዎች ላይ። እንደ ምሳሌ ዶት ኢትዮጵያና ኢዲሲ የሚባሉ ሁለት ግብረሰናይ ድርጅቶች አሉ ከተማችን ላይ። እነሱ ጋር ገብቼ ኢንተርፕረነርሺፕ ኮርስ ወስጃለሁ። ከዛም ባለፈ ደግሞ ኮሌጆች ላይ ዩኒቨርሲቲም ፍሬሽማን ኮርሶች ላይ አብዛኞቹን ወስጃቸዋለሁ። ኢንተርፕረነርሺፕን ወስጃለሁ። የነዛ ተቀመውኛል ውቀት ግድ ነው በጣም ያስፈልጋል ያለው ውቀት ብዙ ነገሮችን ካንሳ አንቀራለ ብዙ ሰዎች ባለማወቅ ምክንያት ተሳስተዋል ስናውቅ አንድ ነገር ራሳችን ላይ ጨምራለን ፍጥረትን ይጨምራል አየ የሆኑ ሰዎች የሆነ ነገር ስላወቁ ስኬታማ ይሆናሉ የሆኑ ሰዎች የሆነ ነገር አላወቁ ደግሞ እየከሰሩ ነው ያሉት በኔ ቢዝነስ ላይ በተመሳሳይ ሰዓት ከኔ ጋር ኩል ጀመሩ ዛሬ ላይ ትልቅ ቦታ ደረሱ ይኖራሉ ከኔም በፊት ጀመሩ ዛሬ ላይ ወደ ኋላ ይቀሩ ሊሆን ይችላሉ ይሄ ምንድነው አንደኛው የውቀት ማለት ነው ገንዘብ ማለት ብዬ ነው እንትን አይደለም ገንዘብ እየጨመረ ነው የሚሄደው እንጂ እየቀነሰ አይሄድም እውቀት ብዙ ቦታ ገብቻለሁ መጻፍቶችን አንብቤያለሁ በቻልኩት አቅም ብዙ መጻፎችን በማንበብ ተጠቅሜያለሁ ብዬ አስባለሁ
ዮሴፍ ስለ ቀለም ትምህርትና ስራ ሳተማቸው መጻፍት መጫውቶኛል
ለገበያ ወጣሁት 3 መጻፍ ነው ሞር የመጀመሪያ መጻፌ ኡቡንቱ ይሰኛል ኡቡንቱ የልቦለድና የግጥም መድብል ነው ቀጥሎ ያወጣሁት የቢዝነስ መጻፍ ነው ቢዝነሱ ላይ ብዙ ራን ያደረኩም ስላለ ከዛም ባለፈ ደግሞ እንደኔ ወጣቶች ተነስተው አንብበው ወደ ስራ እንዲገቡ ለማነቃቃት በሚል የጻፍኩት መጻፍ ነው ሞር ለስራ ፈጣሪዎችና ለጀማሪ ቢዝነስማኖች የሚጠቅም መጻፍ ነው ቀጥሎ ያለው ትልቅ ራይ የሚል መጻፍ ነው ትልቅ ራይ የሚለው መጻፍ ደግሞ ሰዎች ህልማቸውን ራያቸውን ያላቸውን የውስጥ አቅም ተጠቅመው እንዴት መኖር እንዳለባቸው ሊያስተምር የሚችል ቆንጆ መጻፍ ነው አጥራ አድርጌ ነው 3 መጻፍኳቸው ሞር ብዙ ሰፊ ነገር ያነሳውበት የቢዝነሱ መጻፍ ላይና ራይ የሚለው መጻፍ ላይ ነው የራይ መጻፍ እጅግ አስፈላጊ መጻፍ ነው ማንንም ሰው ራይ ያስፈልጋል ህልም አለው ብሎ ሊነሳ ይገባል ከዛ አንፃር እነዚህ መጻፎች ጽፌያለሁ በትምርቱ ደረጃ ትምርቴን እስከ ማስተር ስደርስ ጋር አድርጌያለሁ የመጀመሪያ ዲፕሎማ የነሰራሁት በአይምዲ ዲፓርትመንት ላይ ነው ከዛ በስነ መለኮት ከዲግሪ ድረስ ተከታትያለሁ በዲፕሎማ በዲግሪ መራግብረ ከዛ ባለፈ ደግሞ በስነ አመራር ቪዥን ዩኒቨርሲቲ አሜሪካ ከሚገኘው ቪዥን ዩኒቨርሲቲ አፍሌትድ ሆኖ ከሚሰራው እዚህ ሀገራችን ላይ ካለው ከግሪስ ኮሌጅ የማስተርስ ዲግሪ ላግኝ ያለው ከዛ ባለፈ አሁን ላይ እየተማርኩ እገኛለሁ
ለሌሎች ወጣቶችም የሥራ ዕድል መፍጠሩን ዮሴፍ አሸሽግም
15 የድርጅት ሰራተኞች አሉት ድርጅቱ ሞር እየተስፋፋ ያደገን ያለው አሁን ላይ ከተማችን ላይ በላውንደሪ ቢዝነስ ላይ ኡቡንቱ ላውንደሪ ብለን ከ ሶስት በላይ ብራንቾችን ከፍተን እየተንቀሳቀስን እንገኛለን በዲተርጀንት ላይ ልክ እንደዚሁ እየተንቀሳቀስን እንገኛለን ከዛ ባለፈ ደግሞ የራሳችን ሴልሶች አሉ እየሸጡ የራሳቸውን ገበያ መጣሉ ከዛም ባለፈ ደግሞ ዲተርጀንቱን በጣም ወጥረው እየሰሩና ትልቅ ቦታ ላይ ያደረሱ ይገኛሉ ወደፊት ደግሞ ትላልቅ ስራዎችን እናስባለን በሚቀጥለው አመት እግዚአብሔር ይፈቅድና በህይወት ብንኖር የራሳችን ከመንግስት ቦታ ወስደን የሳሙና ማምረቻ ስራ ለመስራት እያሰብንና እያቀደን እንገኛለን
አንደኛው መጻፉ ከከተበው አንደኛው አንጓም የተወሰነውን አንብቦልኝ ቆይታችን ቋጭን
እድሜን ሙሉ ሳይቆረጠልን ደሞዝ እየበላ ተገደበ በባርነት ጡረተኛ ሆነ ከመጨረስ በፊት በብላ ስላፈጣሪ መሆን ይኖርባል ሀብታም መሆን የምትፈልገው አንተ ብቻ አይደለም ሁሉም መሆንና ሆኖ መገኘት ይፈልጋል ሆኖም ግን ሀብትን አጥብቆ መመኘት ሀብታም አያደርግም ምክንያቱም ሀብት በመኘት ላይ ተመሰረተ ቅጀት አይደለም ሀብት ከውስጥ አቅም የሚወጣ በአላማ የሚኮን ማንነት ነው በድል አለም ባጋጣሚ ሀብታም ብትሆን ከድሆች የተሻልክ ሀብታም ትባላለህ እንጂ እኔ እንደምል አይነት ስራ ፈጣሪ ነጋዴ የሆነውን የህዝብ አባት ዘመን ተሻጋሪ ሀብታም መሆን አትችልም የገንዘብ ስኬትን ከሁለንተናዊ ብልጽግና ጋር መጎናጸፍ የምትፈልግ ከሆነ በውስጥ ያለውን የቢዝነስና የሥራ ፈጠራ ሐሳብ አሁኑን ወደ ድርጊት ቀይረው ተቀጣሪ ብቻ እንደሆንክ አትመን ቀጣሪም መሆን እንደምትችል እመን
ዮሴፍ ድርጅቶኛል ያላችሁን ከፈጣሪ እስከ ጓደኞቹ ከቤተሰቦቹ እስከ አበዳሪዎቹ ያመሰግናችኋል ለአሜሪካ ድምጽ ራዲዮ ዮናታን ደብዲዮስ ሐዋሳም
ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ የሚተላለፈውን ጋቢና ቪኦኤ ነው እየተከታተላችሁት ያላችሁት። ተከታዩ መሰናዷችን የምሽቱን እንግዳችንን ያስተዋውቀናል። እንግዳችን አበበ አይምሮ በባህር ዳር ከተማ ታሪክና ትውፊትን በሐውልት ቀራጺነት ሙያ ለመዘክር እየጣረ የሚገኝ ወጣት ነው። አበበ ከዘጋቢያችን ከአስቴር ምስጋና ጋር በነበረው አጭር ቆይታ ስለ ስራዎቹ ይዘትና ግብ ሐሳቦቹን አካፍሎናል። ወደዛው እንለፍ።
በህይወትህ አንድ ድል ቢሰጥህ የማንን ምስል መቅረጽ ትፈልጋለህ? በየላነሳውለት ጥያቄ የቴጌ ጣይቱን ሐውልት እንደሆነ የሚናገረው በባህር ዳር ከተማ በስዕልና ቅርጻ ቅርጽ ሐውልት ስራ የተሰማራ ወጣት አበበ አምሮ ነው። በባህር ዳር ከተማ አምርት ላይ በርኖስ አርት ጋለሪና መዝናኛ አበበ የጥበብ አሻራዎችን የሚያስጎበኝበት ስፍራ ነው። በዚህ የመዝናኛ ስፍራ የተቀመጡ የሐውልት ስራዎች የማህበረሰቡን ተፈጥሮ ዘላቂነት ለመወከል የሚረዱና ተማሪዎች በቦታ ርቀት ማወቅ ያልቻሉ የዱር እንስሳትና የዱር እንስሳት በቅርብ እንዲረዱ ያደርጋል። ባይኑ አበበ ሐውልትን ከሞተ ሰው ጋር ብቻ የሚያስተሳስር ማህበረሰብ ባለበት አካባቢ ቀራጺ መሆን ፈተና መሆኑን የሚያ ነገሩ አበበ የማህበረሰቡን አስተሳሰብ ለመቀየር እየሰራ እንደሆነ ይናገራል።
ሐውልት ሲባል ብዙ ጊዜ ያው ከመቃብር ጋር የሚያያዝ አንዳንዴ ያላደገበት አገር ላይ ያልተለመደበት አገር ላይ የመጀመሪያ ሐውልት የሚሰራ ሰው የሚያገኘው መቃብር ሐውልት ላይ ብቻ ነው። ከሙት ሰዎች ጋር አብሮ ስለሚያያዝ ብዙ ጊዜ ከዛ ጋር ያያዙታል እንጂ ከተማ ላይ የምታያቸው የከተማዎች ላይ እኮ ለምሳሌ ዩናይትድ ስቴትስ የምታየው እኮ የነጻነት አርማ የሚለው በጣም ግዙፍነቱ አሁን እሱ ከኛ ከምናየው በአካባቢ ታውጭ ስለሆነ ሐውልት ስራ ለነዚህ ለከተማ ድምቀት፣ ሐውልት ስራ ለሆቴሎች፣ ሐውልት ስራ ለአካባቢ ለከተማ አደባባይ የሚለውን ነገር ለሙዚየሞች የሚለውን ነገር በስፋት ባልታየውባቸው አካባቢዎች ነው። ያ የመቃብር ሐውልት ብቻ ሐውልት ሲባል የመቃብር ሐውልት ብቻ የሚመስላቸውና
ላንተ ፈተና ሆኖ ማለት ይሄ
እንግዲህ አሁን እኔ ከመቃብር አስወጥቼ ያየሽው ነው። መቃብር ላይ ብቻ ብለሽኝ ነበር እና መቃብር የሚባል ነገር አይኖርም። እዚህ ላይ መታየው እንስሳት መልካም እንስሳት ብቻ ላይ እየተባለ ነው። ሌሎችም ተፈጫውንም ያሳያል።
አበበ በሙያው ፈተና የሆነበትን ሲገልጽ የፈጠራ ነጻነትን የሚጋፉ አሰሪዎችና ሰዎች ሲዋሉ የሚጠብቁትና ቀራጺዎች መጨረሻ ላይ የሚያገኙት አልጣጣም ሲል እንደሆነ ነው የሚናገረው።
ሐውልት ሲሰራ ምን ጊዜ የምትውልድ ለማስተማር በሚል ነገር ነው የሚሰራ እንጂ ለአንድ ሰው ወይም ለፖለቲካ ወይም ለሃይማኖተኛ መልእክት ለማስተላለፍ በሚለው የሚያጋጭ ነገር ካለው አይሰራም በምንም ነገር። ለምሳሌ አንድ የሆነ ተቋም ላይ እንደዚህ ወደ ጦረኝነት የሚመስል ወይም ደግሞ ግጭት የሚያባብስ የሚመስል አይነት ሐውልት አንዱን የሚያጥላላ አንዱን የሚያጀግን አይነት ነገር እንዲሰራ ይጠይቅ ነው ምን ነበር እንደ አይነት ነገር እዚህ ቦታ ላይ አንሰራም ማለት የማሰራት እንኳን ቅዱና በጀት ይዞ ቢጠይቀንም ያ ነገር ለትውልድ ለአካባቢው ላለው ለወደፊት ማህበረሰብ ማይጠቅም መስሎ ከተሰማን ሐሳቡን በክርክርም ነው እናስቆመው። ካላቆመም ደግሞ እኛ መስራት እናቆማለን። ሁለት አንድ ላይ እንጠቀመው። አንዳንድ ተቋማት ደግሞ አንድ የታወቀን ሰው ከሰራን በኋላ ካቀማመጡ ጀምሮ ወደኛ ፊት መዞር አለበት የለበትም አኛ ከፍለን ለምንድነው እኛ አንድ ሐውልት ሲቆም ለህዝብ አመከኝ በሆነ ህዝብ በሚመቸው ለህዝብና ለአካባቢው ውበት በሚሰጥ መንኩር ማቆም ነው የምፈልገው። አንዳንዱ ደግሞ አይ እኔ ከሰለከፈልኩበት እኔንም ማዘበ በቃ እኔ ከከፈልኩበት ውጪ ካላቆምከው አይቻልም መክፈልም አንችልም የሚል አይነት ጥያቄ አነሳሉ። አራ የትውልድ ሀገሩ ነው ቴድሮስ እና በሽፍትነቱ ዘመኑ የሚታይንም መስተራት ያለበት ሽፍትነቱ እንግዲህ ወጣትነት እንዳለ ሆኖ ጫካ ላይ የበግ ለምድ ለብሶ ጦር ይዞ እሱን ጫካ ያለውን ትግል የሚያሳይ መሆን አለበትና ገና ወጣት የመሆን ልክ እንደዚህ የበሰለው ሌላ ነገር አልነበረም የሚተፈልገው። ያኔ ዲዛይን ሲደረግ መጀመሪያ ዘይ የነበሩት ቱሪዝም አመራሮች ምንድን ነበረ በቃ የክልሉ ባህልና ቱሪዝም ጥሩ የሚለው ዲዛይን ይወስንልን አሉ። በቃ ይወስንልና እሱ በወሰነልን ነገር መስራት እንችላለን የሚል ነው። በዛ ስራው ይሰራ ነው ተሰራ ነው በኋላ እዛ የተመረጡ የሀገር ሽማግሌዎች አሉ። ያን ያስረግድቅ የሚባል መሳሪያ ገና ከወጣትነቱ ይዞ የነበረ አስረግድቅ እንደዚህ ብሎ ይዘ ፎቶ አለ በቴዶስ በልጅነቱ ዘመን የሚጠው እሱ እንደዚህ የነበረ የተመረጠው በሱ የተሰራው እና አስረግድቅ ይዞ እንደዚህ እዛ የሀገር ሽማግሌዎች እንደ ኮሚቴ የነበሩ እንደ አይነት አስረግድቅ ምናምን ይባል ነገር የምናውቀው ነገር የለም። እኛ የምናውቀው ቴዶስ ጋሻ ጦር ይዞ በቃ እንደዚህ ነው እንዲቆም ከጎንደሩ ጋር የሚመሳሰል መሆን ነው እንጂ የምናውቀው እንደ አይነት ምስል ነው እና በእኛ ይሁንብህ ይህን ነገር አፍርስ አስተካክለዋሉ። በቃ ሽፈርሙ እናንተ ከተደሰታችሁ ሌላ ጥያቄ እንዳያነሳ በእኛ ይሁን በቃ እኛን አካባቢ ተጠሪ እኛን እንወስድ ብላችሁ አጽድቁ። እሺ ነው ሁሉም ፈረሙ። አንድ የዚህ ቅራኔ ያለበት ስራ አይለቀሽ ሁሉ ጊዜ እንዳቆስተለሽ እንዳደማሽ ነው የሚሆን። እኔ ምቻለም ሾዎችን ሁሉ የሚያደማ ነው የሚሆን። ስለዚህ ያን ነገር ለማስተካከል የተገኘውን ሁሉ ሰዓት አማጠን እንደገና ያገኘነውም ልምድ ምንድነው የጠየቁትን ጥያቄ አስተካክለን እነሱ በሚፈልጉት ነገር ሰርተን አስረከብናቸው።
ይህንን ፈተና ሁሉ አልፎ በወራት ወይም በአመታት የሚቆጠሩ ጊዜ አልፎ የተሰራው ስራ ፍጻሜው ሲያምር የሚሰጠውን የመንፈስ እርካታ ቀራጺ አበበ ሲገልጽ
አንድን ስራ በብሮንዝ ሆነ ወደ 3 ወር 4 ወር ድረስ እንፈጅበታለን ፕሮሰሱ ላይና እያንዳንዱ አፓርት መስዋዕት የምትጠይቅና ልክ ለምሳሌ ብሮንዙ የምንወስደው ወደ ማቅለጡ ሲመጣ የምንወስደው ቀልጦ ለማምጣት ሁሉም ነገር በእኛ ቁጥጥር ስር አይደለም የሆነው። በእያንዳንዱ ፓርት ላይ በእያንዳንዱ ስራ ላይ እንዳንድ ሽልማት እንዳንድ ርካታ እንቆጥረው እና ያንተ ለምደሽ ተላምደሽ ተላምደሽ ያኔ ሰዎች መጥተው የመጀመሪያ ሞዴሉን ጉብኝት ሲያካሂዱ በጉብኝት ላይ የሚሰጡት አስተያየት እና ማንኛውም አይነት ሐሳቦች የምናስተናግድበት መድረክ አለን። በዛ መድረክ ላይ የሁሉ ስሜት የሚገልጽ ነገር ሰርተናል አልሰራንም የሚል አይነት ሐሳቦችም ነበሩ። የሁሉ ሐሳብ አስተርቀን ስራውን ሰርተን ቦታው ላይ እንደተከል ነው ያን ረፍት ተሰማለን። በዛ ተከፈለ ተሸለመ ምናለ ተመረቀ ሲያስፈልቀንም ልክ እዛ ከደረሰ በኋላ እዛ ወደ ረፍት ሆኖ ጥሩ እንቅልፍ ምንተኛበት ስሜት ተሰማለን። እና ለኛ ሽልማት ምን ነው የተሰጠን ተልኩ ያጠናቀቀን ጊዜ ነው።
በመጨረሻም ለአበበ ያነሳው ጥያቄ በህይወትህ አንድ ድል ቢሰጥህ የማንን ምስል መቅረጽ ትፈልጋለህ ምክንያቱስ የሚል ነው።
እንዴ አንድ ምታስቀድመው ካልሽኝ የጻይቱን ማስቀድመው። ጻይቱ በኢትዮጵያ ላይ ትልቅ ስራ ሰርታለች። እንዴም እሷ ምንም ሀውልት ይቆመ ነገር የለም። ወይን ያልብሳ ኢትዮጵያን እንዳትደፈር የማድረግ ሁኔታ ትልቁ ነገር የወጣ ከጻይቱ ነው። አሁን መሰራት አለበት ብዬ ከማስበው በሴቶች አይደለም እንደ ኢትዮጵያ እንደንት ትልቅ ነገር ያበረከተ ተምሳሌት የምትሆን ጻይቱ ጻይቱ የሆነ ቦታ ላይ የመሰራት አደባባይ ላይ የመሰራት ድል ቢገኝ እኔም የምችለውን ነገር አድርጌ ያለ መስራት ፈልጋለሁ።
አስቴር ምስጋናው ባህር ዳር።
አሁን ከኔ ጋር አባተ የሳምንቱን ስፖርታዊ ክንዋኔዎች አጠናክሮ የሚያቀርብን ሰዓት ላይ ደርሰናል። ለዛሬም የሀገር ውስጥና የውጭ ስፖርት ዜናዎችን እንደሚከተለው ያቀርብልናል።
የሩሲያና ዩክሬን ጦርነት ተከትሎ ከተፈጠሩ ስፖርታዊ መረጃዎች መካከል ከሩሲያ ጋር የተያያዘው የዓለም ዋንጫ ማጣሪያ አንዱ ነው። ቀዳሚው መረጃችንም በዚሁ ላይ ያተኩራል። ፖላንድ፣ ስዊድን እና ቼክ ሪፐብሊክ ከሩሲያ ጋር የዓለም ዋንጫ የጥሎ ማለፍ ጨዋታ እንደማያደርጉ አስታወቁ። ከሩሲያ ጋር በአንድ ምድብ ውስጥ የሚገኙት ሶስቱ ሀገራት ሩሲያ ዩክሬን ላይ ፈማለች ያሉትን ወረራ በመቃወም ነው ከሩሲያ ጋር የጥሎ ማለፍ ጨዋታ አናደርግም ያሉት። የፖላንድና የስዊድን የእግር ኳስ ፌዴሬሽኖች ውሳኔያቸውን ያስታወቁት ከትናንት በስቲያ ቀዳሜ የካቲት 19 ሲሆን ቼክ ሪፐብሊክ ደግሞ በትናንትናው ዕለት ተመሳሳይ ውሳኔ አሳልፋለች። በቀጣይ ወር መጋቢት 15 ከሩሲያ ጋር የዓለም ዋንጫ የግማሽ ፍጻሜ የጥሎ ማለፍ ጨዋታ ያለባት ፖላንድ ጨዋታውን ላለማድረግ መወሰኗን ተከትሎ የብሔራዊ ቡድኗን አምበል ሮበርት ሎንዶስኪን ጨምሮ በርካታ የፖላንድ ተጫዋቾች በማህበራዊ ሚዲያዎች ባስተላለፏቸው መልእክቶች ውሳኔውን ደግፈዋል። ከነዚህ ተጫዋቾች መካከል የሆነው የፖላንድ የምን ጊዜም ከፍተኛ የአግባግቢው የ33 ዓመቱ አጥቂ ሎንዶስኪ በዩክሬን የወረራ ጦርነት ባለበት ሁኔታ ከሩሲያ ብሔራዊ ቡድን ጋር ለመጫወት በጭራሽ አላስብም ማለቱ ተገልጿል። ለዚህ ሁኔታ የሩሲያ እግር ኳስ ተጫዋቾችና ደጋፊዎች ተጠያቂ አይደሉም ያለው የባየር ሙኒክ አጥቂ ነገር ግን ምንም እንዳልተፈጠረ አድርገን ማስመሰል የለብንም ሲል አክሏል። ፖላንድ ምናልባትም ለሎንዶስኪና ሌሎች በርካታ ተጫዋቾቿ የመጨረሻ ሊሆን ከሚችለው ከቀጣዩ የኳታር የዓለም ዋንጫ ውጪ ልትሆን እንደምትችል እየታወቀ ከሩሲያ ጋር ላለመጫወት የወሰነች የመጀመሪያዋ ሀገር ነች። እርሷን በመከተል ስዊድንና ቼክም ሩሲያ ወረራውን ካላቆመች በስተቀር ከሩሲያ ጋር አንጫወትም የሚል አቋም አንጸባርቀዋል። የሶስቱን ሀገራት ተቃውሞ ተከትሎ ፊፋ ሩሲያ በገለልተኛ ሀገር እንድትጫወት የሚል ውሳኔ ቢያሳልፍም ሶስቱ ሀገራት ከሩሲያ ጋር የሚደረጉ ጨዋታዎች መሰረዝ ነው ያለባቸው የሚል አቋም ይዘዋል። የዓለም ጁዶ ፌዴሬሽን የሩሲያውን ፕሬዝዳንት ቭላዲሚር ፑቲንን ከስፖርቱ የክብር ፕሬዝዳንትነት አገደ። ፕሬዝዳንት ፑቲን በፌዴሬሽኑ የተሰጣቸውን የክብር ፕሬዝዳንትነት ቦታ እሁድ ዕለት በጊዜያዊነት አጥተዋል። ዓለም አቀፉ የጁዶ ፌዴሬሽን የፑቲንን የክብር ፕሬዝዳንትነት ለማንሳቱ በዩክሬን እየተካሄደ ያለውን ጦርነት በምክንያትነት ጠቅሷል። የጁዶ ስፖርትን በማዘውተር የሚታወቁት የሩሲያው ፕሬዝዳንት የስፖርቱ ቀንደኛ አድናቂም ሲሆኑ በጎርጎሮሳውያኑ 2012 በተካሄደው
የለንደን ኦሎምፒክ የጁዶ ውድድሮችን በስፍራው ተገኝተው ተከታትለዋል። የኤፒ ዘገባ እንደሚያመለክተው በፕሬዝዳንት ፑቲን ትዕዛዝ ሐሙስ ዕለት ሩሲያ በዩክሬን ላይ የጀመረችውን ወረራ መግለጽ ጦርነት የሚለውን ቃል መጠቀም በኦሎምፒክ የስፖርት አካላት ያልተለመደ ነው። ዓለም አቀፉ የጁዶ ፌዴሬሽን ግን ቃሉን የተጠቀመ ሲሆን ሌሎች የስፖርት አካላት የሩሲያን ድርጊት በአብዛኛው ግጭትን ማባባስ የሚሉና መሰል ቃላትን በመጠቀም ነው የሚገልጹት። የአውሮፓ ሻምፒየንስ ሊግ የፍጻሜ ጨዋታ ከሩሲያ ወደ ፈረንሳይ እንዲዛወር ተወሰነ። በሩሲያና ዩክሬን መካከል የሚካሄደው ጦርነት በበርካታ ስፖርታዊ ውድድሮች ላይ ጥላውን ማጥላቱን የቀጠለ ሲሆን የአውሮፓ እግር ኳስ ማህበራት ህብረት በሩሲያ ሴንት ፒተርስበርግ ይካሄድ የነበረውን የሻምፒየንስ ሊግ የፍጻሜ ጨዋታ ወደ ፈረንሳይ ፓሪስ ማዛወሩን አስታውቋል። የአውሮፓ እግር ኳስ ማህበራት ህብረት አርብ ዕለት የአውሮፓ ህብረት ኮሚሽንና የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን የተተፉበት አስቸኳይ ስብሰባ ማድረጉን ተከትሎ ነው ውሳኔውን ማሳለፉን ያስታወቀው። በውሳኔው መሰረት በጎርጎርሳውያኑ ግንቦት 28 በሴንት ፒተርስበርግ ይካሄድ የነበረው የፍጻሜ ጨዋታ በፓሪስ የሚደረግ ይሆናል። የአውሮፓ እግር ኳስ ማህበራት ህብረት እጅግ የተከበረ ያለውን የአውሮፓ ክለቦች እግር ኳስ የፍጻሜ ጨዋታ በፈረንሳይ እንዲካሄድ ድጋፍ አድርገዋል ያላቸውን ፕሬዝዳንት ማክሮንን አመስግኗል። የእግር ኳሱ ህብረት ስራ አስፈጻሚ ኮሚቴ አባል የሆኑት ሩሲያዊው አሌክሳንደር ዲዩኮቭ ግን ውሳኔው የተላለፈው በፖለቲካዊ ምክንያቶች ነው ሲሉ ቅሬታቸውን ገልጸዋል። ዲዩኮቭ በተጨማሪም የአውሮፓ እግር ኳስ ማህበራት ህብረት የሩሲያ ክለቦችና ብሔራዊ ቡድኖች በገለልተኛ ስፍራዎች እንዲጫወቱ ማዘዙንም ተቃውመዋል። ይህ ውሳኔ በዩክሬንም ላይ የተላለፈ ነው። ዓለም አቀፉ የኦሎምፒክ ኮሚቴ የስፖርት ፌዴሬሽኖች በሩሲያና የሩሲያ ጦር ወደ ዩክሬን እንዲገባ ግዛቷን በመፍቀድ ትብብር በማድረግ ላይ ትገኛለች ባለው በቤላሩስ ያላቸውን ዝግጅቶች ሁሉ ወደ ሌላ ስፍራ እንዲያዘዋውሩ አሳስቧል። ከጦርነቱ ጋር በተያያዘ ሌሎች በርካታ ስፖርታዊ ውሳኔዎችም የተላለፉ ሲሆን በስፖርቱ ዓለም የሚገኙ የተለያዩ ግለሰቦችም የሩሲያን ድርጊት በማውገዝ የሚተላለፉ ውሳኔዎችን ደግፈዋል። የቼልሲው ባለቤት ሮማን አብራሞቪች ክለቡን ባደረ መልክ የማስተዳደር ኃላፊነት ለክለቡ የበጎ አድራጎት ድርጅት ሰጡ። ሩሲያዊው የቼልሲ ባለቤት ሮማን አብራሞቪች ክለቡን የመምራትና የመንከባከብ ኃላፊነትን ለቼልሲ የበጎ አድራጎት ፋውንዴሽን ሰጥቻለሁ ሲሉ ከትናንት በስቲያ ቅዳሜ ዕለት ባወጡት መግለጫ አስታውቀዋል። የክለቡ ባለቤት ሩሲያዊው ቢሊየነር አብራሞቪች ሩሲያ ዩክሬንን መውረሯ በይፋ ከተገለጸ ከሶስት ቀናት በኋላ ነው ይህን ውሳኔ ያሳለፉት። ትናንት ምሽት ቼልሲ በዌምብሌይ ከሊቨርፑል ጋር ባደረገው የካባኦ ካፕ የፍጻሜ ጨዋታ ከመሸነፉ ከአንድ ቀን ቀድሞ የወጣው የአብራሞቪች መግለጫ ሁሌም ውሳኔዎችን የማደርገው የክለቡን ፍላጎት በማሰብ ነው ይላል። ስለ ፋውንዴሽኑ ሲገልጹም በአሁኑ ጊዜ የክለቡን የተጫዋቾችን የሰራተኞችንና የደጋፊዎችን ፍላጎት ለመከታተል በጣም ጥሩ ሁኔታ ላይ እንደሚገኙ አምናለሁ ብለዋል። ይሁን እንጂ የፋውንዴሽኑ አመራሮች ትናንት ያደረጉትን ስብሰባ ተከትሎ አደራውን መቀበል እንደማይችሉ ማሳወቃቸው ተዘግቧል። አመራሮቹ የአብራሞቪችን አደራ መቀበል የሚችሉበት ህጋዊ ማዕቀፍ እንደሌለ በመግለጽ ነው ኃላፊነቱን ወደ ጎን ያሉት ተብሏል። የቼልሲ ባለቤት እንደሆኑ የሚቀጥሉት ሮማን አብራሞቪች ሩሲያ ስመጥር ባለሀብቶች አንዱ ሲሆኑ የፕሬዝዳንት ቭላዲሚር ፑቲን የቅርብ ሰው እንደሆኑም ይታመናል። በመጨረሻም ከሩሲያ ጉዳይ ወጣ በማለት የአትሌቲክስ መረጃ እናጋራችሁ። ኢትዮጵያዊቷ ያንዘርፍ የኋላው በስፔን በተካሄደ የ10 ኪሎ ሜትር ሩጫ የዓለም ክብረ ወሰን ሰበረች። ትናንት እሁድ ዕለት በስፔን የባህር ዳርቻ ከተማ ካስቲዮን በተካሄደ የዓለም አትሌቲክስ የ10 ኪሎ ሜትር የጎዳና ላይ ሩጫ ውድድር በአሁን ወቅት ጎልታ በመታየት ላይ የምትገኘው ኢትዮጵያዊቷ አትሌት ያንዘርፍ የኋላው የርቀቱን የዓለም ክብረ ወሰን በመስበር ጭምር አሸንፋለች። አትሌቷ 10 ኪሎ ሜትር ሩን 29 ደቂቃ ከ14 ሰከንድ በሆነ ሰዓት ነው ያጠናቀቀችው። በዚህም የዓለም የግማሽ ማራቶን የነሐስ ሜዳሊያ አሸናፊዋ ያንዘርፍ በጆይስሊን ጄፕኮስጌ 29 ከ43 የተመዘገበውን ክብረ ወሰንና ባለፈው ዓመት በባህሪናዊቷ ትውልደ ኢትዮጵያዊት ቃል ኪዳን ገዛኸኝ በ29 ከ38 ተይዞ የነበረውንና በምዝገባ ሂደት ላይ የሚገኘውን ክብረ ወሰን አሻሽላለች። እርሷን በመከተል ሁለተኛና ሶስተኛ የወጡት ኬንያውያን አትሌቶች ናቸው። በወንዶች ምድብ ደግሞ ኬንያውያኑ ሮናልድ ክዌሞይ እና ሳሙኤል ቼቦሌ አንደኛና ሁለተኛው ነው ሲያጠናቀቁ ኢትዮጵያዊው ታደሰ ታከለ ውድድሩን በሶስተኝነት አጠናቋል። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። አሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ለምሽቱ ያዝናቸው መሰናዶች ተጠናቀቁ። አብረናችሁ አመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ንጉሱ ታምሬና እኔም ሳስተናግዳችሁ አመሸሁት ስመኝሽ ቆየነን። ፕሮግራማችን ላይ ያላችሁን አስተያየት በፌስቡክ እና በትዊተር ገጻችን @voamharik በማለት ልታደርሱን ትችላላችሁ። ነገ በተመሳሳይ ፕሮግራም እንጠብቃችኋለን። የነገ ሳይበለን መልካም ምሽት።